ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
በራሱ የእጅ ጽሑፍ የተጻፈ ነው እና ያቺ ራእይ መጽሐፋት ምንድነው? ትንሽ ድርጅት ከፍታለሁ፣ ሰራተኞች እቀጥራለሁ፣ 1700 ሄክታር መሬት የሚሆን መሬት ይኖረኛል፣ ዘመናዊ እርሻ ይኖረኛል፣ በዚህ በእርሻው በሚገኘው ገቢ የጎዳና ልጆችን እረዳለሁ።
ለጎዳና የተዳረጉ እናቶችና አራስ ልጆቻቸውን የሚንከባከበውን የአምላክ ልጆች ተቋም በምሽቱ እናስታውቃችኋለን። ሌሎችም ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማሪ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። በ2013 ዓ ም የተቋቋመው የአምላክ ልጆች ፋውንዴሽን የኑሮ ጣፋንታቸው ከሆስፒታል ወደ ጎዳና የሆኑ እናቶችን አስጠግቶ ይረዳል። እስካሁን ከ160 በላይ እናቶችን የረዳው አገር በቀሉ ፋውንዴሽን ወላጆች ከጨቅላ ልጆቻቸው ጋር ለ6 ወራት በአራስ ቤቱ ካቆየ በኋላ በዘላቂነት እንዲቋቋም ድጋፍ ያደርጋል። ኬኔዲ ዋተ ከሰሞኑ ተቋሙ ጎብኝቶ ቀጣዩን ዘገባ ልኳል።
በተራራቀበት ሰው ሰውን በሚሸሽበት ባስከፊው የኮቪድ-19 ሉላዊ ወረርሽኝ ወቅት ረዳት የሌላቸውና ጎዳና የመጨረሻ መዳረሻቸው የሆኑ እናቶችን ለማገዝ የተቋቋመ አገር በቀል ፋውንዴሽን ነው። ገና በ10 ዓመት የልጅነት እድሜው የአምላክ የተባለ ወጣት የታየው ርዕይ ለፋውንዴሽኑ መመስረት ምክንያት መሆኑን የፋውንዴሽኑ አስተባባሪ ሲስተር ሰናይት ፊሊጶስ ይገልጻሉ።
የአምላክ ፍቅር አለባቸው የሚባል ወጣት ልጅ ነበረና ይህ ወጣት ልጅ በ10 ዓመቱ የራሱ የሆነ ራእይ ይጽፋል። እዚህ ጀርባዬ ላይ እንደምታየው በራሱ የእጅ ጽሑፍ የተጻፈ ነው እና ያቺ ራእይ የጻፋት ምንድነው? ትንሽ ድርጅት ከፍታለሁ፣ ሰራተኞች ቀጥራለሁ፣ 1700 ሄክታር መሬት የሚሆን መሬት ይኖረኛል፣ ዘመናዊ እርሻ ይኖረኛል፣ በዚህ በእርሻው በሚገኘው ገቢ የጎዳና ልጆችን እረዳለሁ፣ ዩኒቨርሲቲ ከፍታለሁ፣ አገሬን ከባይነት ነጻ አወጣለሁ፣ አገሬን ደግሞ የተንደላቀቀ አረጋለሁ ብሎ ይጽፍና ለአባቱ ይሰጣል። በ10 ዓመቱ ላይ ከአባቱ ጋር ይነጋገራሉ፣ እዛ ጋር እንደምናየው ይፈራረማሉ። ከዛ በኋላ ይሄ ልጅ ለትምህርት ወደ ውጭ ይሄዳል። አገር ሄዶ ከኮሌጅ ግራጁዌት ካደረገ በኋላ በ23 ዓመቱ ከዚህ ዓለም በሞት ይለያል።
የአምላክ የልጅነት ርዕዩን ሳያሳካ በአሜሪካ ምድር ይህችን ዓለም በሞት ተሰናበተ። አሳዛኙ የእልፈት ዜና ከተሰማበት ማግስት ጀምሮ ቤተሰቦቹና ወዳጆቹ ርዕዩን እውን ወደ ማድረግ መሸጋገራቸውንም ሲስተር ሰናይት ያስረዳሉ።
እንግዲህ በዙሪያቸው ያሉ ሰዎች፣ ጓደኞቻቸው፣ ቤተሰቦቻቸው የሆኑ ተመካክረው ለምን ፋውንዴሽን አይቋቋምም ብለው ያስቡና ለአባቱ ያሳያሉ። ፋውንዴሽን ቢቋቋም ይሻላል፣ አትሊስት ለመጽናናትም ለመታሰቢያም፣ እንደዛ ብለው ለአባትየው ሲያሳዩ፣ 10 ዓመት ላይ የጻፈው ያችን ራእይ አባትየው በክብር አስቀምጧት ነበርና ፋውንዴሽኑ ከተቋቋመ በሱ ራእይ ላይ ቢመሰረት ይሻላል በሚል ያችን ራእይ ይሰጣቸዋል። አሁን እዚህ ጋር የምታያትን በእጅ ጽሑፉ የጻፋትና ይሄ ፋውንዴሽን የተቋቋመው በሱ ራእይ ላይ ነው። ከዚህ የተነሳ ነው ስያሜውም። የልጁ ስም የአምላክ ስለሆነ የእሱ ልጆች ናቸው እንደማለት ነው።
በዚህ መልኩ የተቋቋመው የአምላክ ፋውንዴሽን ከወሊድ በኋላ ወደ ጎዳና ከመውጣት በቀር አማራጭ የሌላቸውን እናቶች ከጤና ማዕከላት ጋር በመቀናጀት በአራስ ቤቱ እያስጠጋ ይረዳል። አቶ መልካሙ ዱንፋ የፋውንዴሽኑ ስራ አስኪያጅ ናቸው።
በጠቅላላ በማማ ሻንጣ 51 ሻንጣውን ይዘው ወደ ማህበረሰብ የተመለሱ ማለት ነው። ምንም መግቢያ የሌላቸውና መጨረሻቸው ግን ጎዳና የሆነው ግን እስካሁን እስከ ዛሬ ድረስ ትላንት እስከገባችው እና ድረስ 110 እናቶችን አስተናግደናል። በጠቅላላ 161 እናቶችን ማለት ነው። ከነዚህ መካከል 3 መንቲዎች አሉ። ስለዚህ 164 ህጻናቶችና 161 እናቶችን አስተናግደናል። በጠቅላላ ወደ 325 እናቶችና ጨቅላ ህጻናቶቻቸውን በጠቅላላ ማለት ነው ለማስተናገድ የቻለ ፋውንዴሽን ነው።
የፋውንዴሽኑ አስተባባሪ ሲስተር ሰናይት ፊሊጶስ ደግሞ አራስ እናቶች ወደ ማዕከሉ ከገቡ በኋላ ስለሚደረግላቸው ክብካቤና ስለሚሰጣቸው አገልግሎት አብራርተዋል።
አጠቃላይ የአራስ ቤት ስራ ዋና ስራችን የማልበስ ስራ ነው፣ የማረስ ስራ ነው። ማረስ ማለት እዚህ ጋር አምጥተን ለ6 ወር እናርሳለን። ለ6 ወር ስናርስ በተመጣጠነ ምግብ ነው የምናርሰው። እና የሚያስፈልጋል እንደ ባህላችን በገንፎ ባጥሚት እናርሳለን ምክንያቱም ባህላችን ነውና ስድስት ወር ሲቆዩ ዝም ብለው ተንብለው እንዳይቆዩ ይሰለጥናሉ ስነተዋልዶ ይማራሉ ስለጡት ማጥባት ይማራሉ ከዛ በተጨማሪ ደግሞ የእጅ ጥበብ ሙያ ይማራሉ አንዲት እናት ስትመጣ የምናረጋው ነገር ምንድነው ነባር አራሶች አሉ ነባር አራሶች ወጥተው ይቀበሏታል በምን ይቀበሏታል በእልታ ይቀበሏታል እኛ አሁን ምን ይሄንን እልታ እንዴት ሆኖ አገኘ ነው መሰለ እንደ አንዱ ቴራፒ እንግዲህ አንዲት እናት ስትመጣ መጀመሪያ ላይ አልቅሳ በጣም ተጨንቃ አንገቷን ደፍታ ትመጣለች ስትወጣ ግን በሳቅና በደስታ ትወጣለች ድስቶሩ ቀላል አይደለም
በአሁን ወቅት በፋውንዴሽኑ ከሚገኙ እናቶች መካከል የሆነችው የመንታ ጻናት ወላድ ዝናሽ ጌታቸው ሆስፒታል እንዳለው የሚረዳሽና የሚያርስሽ ድርጅት ተገኝቶልሻል ሲባል ለማመን አልቻልኩም ስትል ባገኘችው ድል መደነቋን ትገልጻለች
እንዴ አይነት ቦታ ተገኝቶልሻል ዝናሽ ምን ትያለሽ አሉኝ ልጆ ከልጆ ካና ልጆች ነው ወይስ ከልጆች ነው ልጆች ብቻ ነው የሚቀበሉት አልኩት ካና ልጆች ነው ሲሉኝ አላመንኩም ልጆችን ልሸጪ ነው አልኳት ባፊያ ወጥቺ ማለት ነው አረለም ዝናሻ አይማኝ ያለችኝ ወጣ ወደዚህ ማለት ነው ስመጣ እዚህ ጋር ሴቶቹ ተሰበሰቡና እዚህ ያሉት ልጆች እንደኔ በቃ እናቴ የተቀበለችና ቤተሰቦች የተሰበሰቡ መሰለኝ ዛኔ ማለት ነው የተሰማኝን ደስታ ልገልጽ አልችልም በጣም ነው እንዴት ተደሰትኩት እና በቃ እስከዛሬ እግዚአብሔር ይመስገን እናት አባቴን እህት ወንድሞቼን እዚህ ነው ያየሁት አለሁት
ሜሮን ሳይፉ አስተያየቷን እየሰጠችን ሌላዋ የፋውንዴሽኑ ተጠቃሚ ናት።
በርደርሽ በልታል ቀበር ልጆቹ ሰበሰቡ መናሰብ በራጅቁ ሰበሰቡ አዝገቡ በጣም በጣም ነው እናቴም አባቴ ሞቱ ግን አባቴና እናቴ በውት ሆነዋል እዚህ ቤት በልልታ ተቀበሉ ልጅ ያላባበሱ ለለኔ ልብሳጡ ምን ማይፈልገው ነገር ሁሉ ነገር ቀባት ምን ብሎ ወዲው ሻውር አዝገቡ እናቴው አባቴው ጣንካርኔ ለኔ ሰጥቶኝ ልጅ እስኮንድረስ 6 ወር ሙሉ እዚሁ ነው። እዚህ ቤት ወነት አምላክ ልጅ አልሞተም በህይወታል። ድሮ ራሴ ጥዬ ነበር ማንነት ጥዬ ነበር ግን አሁን እዚህ ቤት መጥቼ ማንነት ያግኝቻለሁ።
ፋውንዴሽኑ ያረሳቸው እናቶች ከ6 ወራት በኋላ ከአራስ ቤት ሲወጡ ቤተሰቦቻቸውን በማፈላለግ እንዲቀላቀሉ ከመድረግ አንስቶ በተለያዩ የሥራ ዘርፎች ተሰማርተው ራሳቸውን እንዲችሉ ድጋፍ እንደሚደረግላቸው አስተባባሪዋ ሲስተር ሰናይ ተናግረዋል። ከዚሁ አገልግሎት በተጨማሪ ቤተሰብን የማማከርና የማሰልጠን ጎዳና ላይ የሚገኙትን ደግሞ ከሱስ ነጻ እንዲሆኑ የማገዝ ተግባራትም እንደሚከናወኑ አስተባባሪዋ ዘርዝረዋል። ፋውንዴሽኑ እስካሁን ሥራዎቹን የሚያከናውነው በአባሎችና በጎ ፈቃደኞች ድጋፍና አስተዋጽኦ እንደሆነ ሥራ አስኪያጁ አቶ መልካሙ ዱንፋ ገልጸዋል። የቤት ኪራይ ከሌሎች ወጪዎች ጋር ተዳምሮ ፋውንዴሽኑን እየፈተነው እንደሚገኝ ጠቅሰው ተጨማሪ ድጋፍ እንደሚያስፈልገው አመልክተዋል።
መንግስት ጋር ጫና እንዳለ ብንረዳም ግን ያገለገለ ያለው በአይነቱ ልዩ ነው። ዛሬ የተወለደው ልጅ ነው እናገለግለው። ዛሬ የተወልዶ ይጣፈንታው አንደኛ ጊዜ ሽንት ቤት አንደኛ ጊዜ መወርወር የሆነውን ሽንት ቤት መወርወር የሆነውን ምንም መወገድ የሆነውን ልጅ አንስተን ኢትዮጵያዊ ዜጋ እንዲሆን ነገሩን እንዲወድ እናረግ አይነት ፋውንዴሽን ስለሆነ ለምሳሌ መንግስት ቦታ ቢሰጥን አትሊስት ከቤት ክራይ ወጥተን እኛ ደግሞ የበለጠ ለመስራት እድሉ አለን።
ከሆስፒታል ወደ ጎዳና ከመውጣት በቀር ምርጫ የሌላቸውን እናቶች መጠጊያ ሰጥቶ በቀጣይ ኑሯቸውን የሚያቋቁመውን የአምላክ ልጆች ፋውንዴሽን ማገዝ የሚፈልግ ማንኛውም ሰው በግለሰብ በቤተሰብና በተቋም ደረጃ አባል በመሆን አሊያም በበጎ ፈቃድ አገልግሎቶች በመሳተፍ እንዲያግዝም ኃላፊዎቹ ጥሪ አቅርበዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ከነዲን ለቀደመው ዘገባ አመሰግናለሁ። ኢትዮጵያን ሲቶች ለነጻነትና እኩልነት ያደረጓቸው የትግል ታሪኮች በቂ ትኩረት አልተሰጣቸውም ሲሉ የታሪክ ተመራማሪዎች ይገልጻሉ። ኢትዮጵያን ሲቶች ካለባቸው ማህበራዊ ኃላፊነት ባሻገር ሀገሪቱ ባለፈችባቸው የታሪክ ሂደቶች ውስጥ ከአመራር ሰጪነት እስከ ፖለቲካዊ ትግል ድረስ ተሳትፎ እንደነበራቸው የሚናገሩት ሙራኑ ያበረከቱት ሚና በታሪክ ንግርቶች ላይ ጎልቶ እንዳልታየ ይጠቁማሉ። አስማማው አየነ ቀጣዩን ዘገባ በጉዳዩ ላይ አካቷል።
ኢትዮጵያ ውስጥ በነበሩና በሚደረጉ የነጻነትና የኩልነት ትግል ታሪኮች ውስጥ ሴቶች የነበራቸው ድርሻ በጉልህ አልተጠቀሰም። ሴቶች ከቤተሰባዊና ማህበራዊ ኃላፊነቶቻቸው በተጨማሪ ኢትዮጵያ ባለፈችባቸው የታሪክ ሂደቶች ውስጥ ከመራር ሰጭነት እስከ ፖለቲካዊ ትግል ድረስ የነበራቸው ተሳትፎም በበቂ እንዳልተዘከረ የታሪክ ምሁራን ይናገራሉ። በአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም የማህበረሰብ ታሪክ አጥኚ ዶክተር ነጻነት ገብረ ሚካኤል ሴቶች በተማሪዎች ንቅናቄ ውስጥ ከነበራቸው ተሳትፎ ይነሳሉ።
ከተማሪነት ወደ ፖለቲካ እንቅስቃሴ ውስጥ ጎልቶ የገቡበት የሴቶች ጥያቄ በወቅቱ በነበረ ርዕዮተ ዓለም ምን ማለት ነው? ለኢትዮጵያ ምን ማለት ነው? ለኢትዮጵያ ሴቶች ምን አይነት ነጻነት ነው የምንመኘው? እንዴት ነው የሚተነተነው የሚለው የወቅቱን ርዕዮተ ዓለም ተከትለው መጽሐፍትን ጽፈዋል፣ ዲሞንስትሬሽን ወጥተዋል ወይንም ሰላማዊ ሰልፍ አድርገዋል፣ የነበሩትን የፖለቲካ እንቅስቃሴ ውስጥ ተሳትፎ አድርገዋል። በሂደት ነው እዚህ ውስጥ የሚሄዱት የሚገቡት። እሱ ጥናቱ በተለያየ መንገድ እየወጣ ስለሆነ እሱ ለሱ ተወውና ያንን ፕሬዘንሳቸውን በጣም የነበራቸውን አብረው ከወንድሞቻቸው ጋር የታገሉበትን ነገር ብዙዎቹ በህይወት እስከ መክፈል እስከ መታሰር በኋላ ጠፍተውም እስካሁን ያልተገኙ ብዙ አሉ።
በዚህ ዛሬ ባነሳ ነው የኢትዮጵያን ሴቶች የነጻነትና እኩልነት ትግል ታሪክ ጉዳይ ሀሳባቸውን ያካፈሉን ሌላው ምሁር የባህልና ታሪክ ተመራማሪው ረዳት ፕሮፌሰር አህመድ ዘካሪያ ናቸው። ሴቶች ከነጻነትና እኩልነት ትግል እስከ አመራርነት የነበራቸው ሚና ብዙ ዘመናትን ወደ ኋላ ተጉዘው ከኢትዮጵያ ታሪክ አንጻር ይቃኙታል።
አሁን ታሪኩ እንደሚነገረው ከሆነ የሰባም ድርሻ ጥበብ ፍለጋ የነበረው ሁኔታ የኢትዮጵያ አውድ መረዳት እንችላለን። ጉዲትንም ስናነሳ አመራራቸው ከፍተኛ ሆኖ አንድ ትልቅ ሀገር መገዳደር ችሎ ስልጣን ለመጨበጥ የመሞክርበት ሁኔታ እናያለን። በመካከለኛውም ዘመን እነ ሄሌኒ ትልቅ ድርሻ እንደነበራቸው ታሪክ ይመዘግባል። በዛው ሁኔታ እነ ድል ወንበራም ሰፊ ጦር አመራር ሂደቶች ያሳዩበትን ሁኔታ እናያለን። ቀርብ ባለው እቴጌ ጣይቱን ማንሳት ይቻላል። በጦር ሜዳም ቢሆን ፊት ለፊት ብዙ የተዋጊነት ድርሻ ባይኖራቸውም ቀለቡንም ሆነ ሕክምናውን ከሴቶቹ ውጭ ማሰብ ይቸገራል። በዋጋውን ጦርነት በዘመናዊም ሂደት ስናየው ስንዱን እናያለን። ስንዱ በዳይሬክተርነትም በፓርላማም አባልነት አገልግሏል። በአጠቃላይ ስናስበው እያንዳንዷ ሴት አስተዋጽኦ አወጣች ብለን ስንል ወንዱንም የፈጠረች እሷ ናት እና በድምር ውጤት ካየነው የሴቶችን ድርሻ የሚወዳደር ያለ አይመስለኝም።
ወደ ዶክተር ነጻነት አስተያየት ስመለስ እርሳቸውም እንዲሁ ሴቶች በኢትዮጵያ የስርዓተ መንግስት ውስጥ የነበራቸው የአመራር ሚና ከ19ኛው ክፍለ ዘመን በኋላ ለመብቶቻቸው መከበር ላደረጓቸው ትግሎች አስተዋጽኦ ማበርከቱን ያወሳሉ።
ለነጻነት ትግል ስንል ከስር የተፈነቀለውን ብቻ ሳይሆን ማየት ያለብን ምናልባት ፖለቲካና ኢኮኖሚ አውዱ የፈቀዳላቸው ቦታቸውም ከፍተኛ የፖለቲካ ማዕረግ ላይ የነበሩ ንግስቶች ነበሩ። ሀገርን የሚያስተዳድሩ የሚመሩ ወይም ከነገስታቱ ያላነሰ አስተዋጽኦ የነበራቸው። ስለዚህ እንደዛ አይነት አውድ ውስጥ ያለ የነጻነት እንቅስቃሴ ነው ታሪክን ተከትሎ የሚያደርጉት በኋላ ማለት ነው። የስርዓተ መንግስቱ እየተደራጀ በሚመጣ ጊዜ በተለይ ከዚህ ከ19ኛው ክፍለ ዘመን በኋላ የትምህርት የዚህ ዘመናዊ ህይወት እንቅስቃሴ ጋር ተያይዞ የሴቶችንም በተለይ ፖፒለር የምንለው አብዛኛውን ሴቶች በሆነ መንገድ እንደ ዜጋ የማዋቀሩ ነገር ትምህርት ያስፈልጋቸዋል፣ ወጥተው ይህንን አይነት ስራ መስራት አለባቸው የሚል የድንጋጌ መንገዶች እየተሄደ ሄደ። ለምን ይሄ አዲሱን ከ19ኛው ክፍለ ዘመን ወዲህ ያለውን በተለይ ከኢጣሊያን ከአድዋ ጦርነት በኋላ ያለው ጊዜ በጦርነቱም ውስጥ ሴቶች ብዙ አስተዋጽኦ እንደነበራቸው እናውቃለን እንደ ማንኛውም ማህበረሰብ። ቀጥሎ ግን ሴቶቹን ራሳቸው ትምህርት ያስፈልገናል ብለው ይጽፉ እንደነበር እናውቃለን። በብርሃንና ሰላም ጋዜጣ ላይ ብናይ ብዙ ወንዶች እነሱንም ተክተው ይጽፉ ነበረ። ሴቶችም ራሳቸው እንደው ትምህርት ብንማር የሚል የልምምጥ የሚመስል ጥያቄዎች ይጠይቁ ነበር። ስለዚህ የእነዛ ጥያቄዎች የመነሳት ውጤቶች ነን አሁን ያለነው ተምረን በትምህርት ቤት ውስጥ የምናልፍ ሴቶች። ስለዚህ እንደዚህ አይነት ልዝብ የሚመስልም ጥያቄ በማንሳት እነዛን ጥያቄዎች መልስ እንዲያገኙ በማድረግ የራሳቸውን አስተዋጽኦ ነበራቸው።
የኢትዮጵያን ሴቶች ለሀገር ነጻነትና አንድነት መከበር እንዲሁም ለመብቶቻቸው ያደረጓቸው ትግሎች ታሪክ በቂ ትኩረት አላገኘም የሚለው የሁለቱም ምሁራን እምነት ነው። ረዳት ፕሮፌሰር አህመድ ዘካሪያ ለዚህ እምነታቸው ማብራሪያ አላቸው።
ታሪካችን በስርዓቱ መመዝገብ አለመቻላችን ፈተናችን ነው፣ ለዛሬም ችግራችን ይኸው ነው ያደረሰን እና በስርዓቱ መመዝገብና በጊዜው እንቅስቃሴዎቻችንን በሙሉ በስርዓቱ ብንመዘግብ ጥሩ ነው። አሁን የሴቶችን አስተዋጽኦ በጣም መልክ ቢሆን ባለፉት 56 ወደ 70 ዓመትም በላይ ያለው አዲስ ዘመንንም ጋዜጣ ብና የተወሰነ እንቅስቃሴያቸውን ሊያሳየን ይችላል። በዛ ተነስተን ሴቶችን ድርሻ እናወጣለን። ብዙውን ግን የሚዘለል አይነት ይሆናል። የወንድ ዓለም ስለሆነ የሴቶቹን ድርሻ ብዙ አንመዘግብም እና አልተመዘገበም።
ዶክተር ነጻነት በበኩላቸው ራሳቸው ሴቶችን ቢሆኑ ታሪካቸው በበቂ ሁኔታ አልተነገረልንም ብለው እንደሚያምኑ የዳሳ ጥናት አጣቅሰው ያስረዳሉ። የአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም በተማሪዎች ንቅናቄ ወቅት ሴቶች የነበራቸው ሚና በተመለከተ በሰራቸው የጥናትና ምርምር ስራዎች ላይም ይህ ስለመንጸባረቁም ያነሳሉ።
ፕሮፌሰር ባህሩ የአፍ መረጃዎችን ወይንም ኦራል ሂስትሪ ብለው ነው የሚቀለኝ የተማሪ ንቅናቄውን የአጠቃላይ ንቅናቄውን ታሪክ በሚሰሩ ጊዜ በ1997 ባያፈሻ ሰብስበው ሲያነጋግሯቸው አንዱ ያናገሯቸው ስለ ሴቶች ጥያቄ መነሻ በዛ እንቅስቃሴ ውስጥ የሴቶች ጥያቄ ወይንም ተሳትፎ እንዴት እየጎለበተ እንደሄደ ምስክርነታቸውን እንዲሰጡ ነው። የዛ የምስክርነታው አካል ውስጥ አንዱ ጎልቶ የወጣው የጥያቄ መንገድ የእኛ ታሪክ ከዚህ ከእንቅስቃሴው ታሪክ አንጻር እኛ ከከፈልነው ዋጋ አንጻር ታሪኩ በደንብ አልተሰራም የሚል አንድ እንድምታ ያለው ጥያቄ ነበር። ያንን እንደ ግብዣ ወስደን ነው ኦኬ እንደዛ ብሎ ካሰቡ የሴቶቹን ታሪክ እንደነበረ ከመዛግብቶቹ ከራሳችሁ ካሉት ሰዎች ምስክርነት ያንን ግብዣ ተከትለን የሰራ ነው ስራ ነው ማለት ነው። ሁሉም እኔ ያነበብኳቸው ላይ አሁንም የታሪክ ሽፋንነት የመላላት ነገር ያነሳሉ። አሁንም ብዙ ይቀራል የሚል ግምገማ ነው እኔ በግሌ ያለኝ። በዚህ ፖለቲካ እንቅስቃሴ ውስጥ የሚያልፉት የነበሩ ሴቶች አንድ ሁለት ሶስት ሰዎች ምስክርነትን ሰጥተውናል። ከሴቶቹ ግን የወቅቱን የትውልዱን ታሪክ ያየን እንደሆነ አብዛኛው በወንዶቹ በኩል የተተረከው ይሰፋል ማለት ነው።
ከቅርብ ጊዜያት ወዲህ የሴቶችን አስተዋጽኦ የሚዘክሩ ጽሑፎች እየወጡ መሆኑን የሚናገሩት የባህልና ታሪክ ተመራማሪ ረዳት ፕሮፌሰር አህመድ ዘካሪያ ነገር ግን የበለጠ መስራት ያስፈልጋል ይላሉ።
በአጠቃላይ ሚኒስቴር መስሪያ ቤት አላቸው። በዛም አካባቢ ጥናትና ማካሄድ ይቻላል ብዬ ገምታለሁ። በዩኒቨርሲቲዎችም በኩል የተወሰነ የጀንደር ጥናቶች ኢንስቲቱቶች አሉ እና ይህንን ማበረታታትና ስርዓት ማስያዝ ወደ ህዝቡ ማቅረብ የሚቻልበት መንገድ በሚዲያም በጽሁፍም አትሞ ለህዝቡ የሚደርስበትን የሚያሳልጥ የተሻለ ግንዛቤ ይኖረናል ብዬ ተስፋ አደርጋለሁ።
የአዲስ አበባ ዩኒቨርሲቲ በተማሪዎች ንቅናቄ ወቅት ሴቶች የነበራቸው ሚና የሚዳስሱ የጥናትና ምርምር ስራዎችን ማሳተሙን የሚናገሩት ዶክተር ነጻነት በበኩላቸው ገና ብዙ ስራዎች ይቀራሉ ይላሉ።
አንድ ሁለት አርቲክሎች አውጥተናል ከዛ ጥናት ላይ። አሁን በመቀጠል የምናወጣው ደግሞ ወርክሾፕ አካሄደን ነበር የዛ ጊዜ ቀበብሎች በሚል በተማሪ ንቅናቄ ውስጥ ያለፉ ሴቶች ከአሁን ካሉ ሴቶች ንቅናቄዎች ጋር ያደረጓቸው ውይይትና የጥናታዊ ጽሁፍ ያካተተ እሱን ደግሞ ፕሮሲዲንግ አሁን በቅርቡ እናወጣለን። ሶ እንደ ቅብብሎሹ እየተቀባበለ ቀስ በቀስ እየወጣ ነው። 3 ዓመት የተጠና ጥናት ነው። የእኛ በጣም ቁንጥል ነች እንዳልኩ የተማሪ ንቅናቄ ውስጥ ያለፉ ሴቶችና የሴቶችም ጥያቄ ነበረ የዳሰስ ነው። የታሪክ ክፍተቱ ግን ከዚያ ያለፈ እንደሆነ ቅድም ተነጋግረናል። የነርሶች ታሪክ አልተሰራም። በአብዛኛው ሜዲካል ውስጥ የገቡ የነበሩ ሴቶች ታሪክ አልተሰራም። ብዙ ከሴቶች መልክ አንጻር እንደ መደባቸው እንደ የስራቸው በአደባባይም በመጀትም ብዙ እርሻዋን ይዘን ሕክምናን ይዘን ወጌሻን ይዘን ብዙ ልንሰራቸው የምንገባ የኢትዮጵያ መልክ ሞር እየሞላ ይሄዳል ብዬ ነው ማስበው። ታሪኩ ላይ በደንብ መሰራት የሚገባውም የተሰሩ አሉ ብዙ ግን ብዙ መቀጠል የሚገባው ይመስለኛል።
ኢትዮጵያን ጨምሮ በመላው ዓለም በየዓመቱ እንደ አውሮፓውያን አቆጣጠር መጋቢት 8 የሚከበረው የሴቶች ቀን እንደዚህ አይነት ያልተነገሩ የሴቶች የነጻነትና የእኩልነት ታሪኮች ጎልተው የሚሰሙበት ነው። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አስማማውን አመሰግናለሁ። በመቀጠል ደግሞ የ96ኛው ኦስካር ሽልማትን አበይት ሁነቶች እነግራችኋለን። በአሜሪካ የፊልም ዘርፍ ውስጥ ላቅ ያለ አስተዋጽኦ ላደረጉ ባለሙያዎች ከበሬታ የሚሰጥበት የኦስካር ሽልማት ስነ ስርዓት ትናንት ምሽት ተካሂዷል። የአቶሚክ ቦምብ ፈጣሪው ሮበርት ኦፕንሃይመርን ታሪክ የዳሰሰው ኦፕንሃይመር ፊልም በምሽቱ በርካታ ሽልማቶችን ያገኘ ሆኗል። ኦፕንሃይመር የዓመቱ ምርጥ ፊልም፣ መራሄት ሬት፣ ተዋናይና ረዳት ተዋናይ ዘርፎችን ጨምሮ በሰባት ዘርፎች አሸናፊ ሆኗል። የፊልሙ አዘጋጅ ክሪስቶፈር ኖላን፣ መሪ ተዋናዩ ኪሊያን መርፊ፣ ረዳት ተዋናይ ሮበርት ዳውኒ ጁኒየር ወርቅ ቅቡን ድል ምልክት ሽልማት ጨብጠዋል። ፑር ቲንግስ በተሰኘው ፊልም ላይ ድንቅ ያተዋወን ችሎታዋን ያሳየችው ኤሚ ቶማስ ምርጥ ሴት ተዋናይትነት ሽልማትን አሸናፊ ሆናለች። ዘ ሆልዶቨር በተሰኘው ፊልም ላይ የአንድ ሁለተኛ ደረጃ ትምህርት ቤት ማድቤት ኃላፊን ገጸ ባህሪ ወክላ የተጫወተችው ዴቭነ ጆይ ራንዶልፍ የድንቅ ረዳት ተዋናይ ሽልማት አሸናፊ ሆናለች። ሽልማቱን በተቀበለችበት አፍታ በምሽቱ ከተሰሙት ቀልብ ሳቢ ንግግሮች መካከል አንደኛውን ያሰማችው ደብነይ የየል ትወና ትምህርት ቤት መምህሯን ሮን ቫን ሉዊን አመስግናለች። በዚያ መማሪያ ክፍል ውስጥ ብቸኛው ጥቁር ተማሪ ነበርኩ፣ እርስዎ ይህንን ተመልክተው በቂ መሆኔን ነግረውኛል በማለት። በምርጥ የፊልም አጃቢ ሙዚቃ ዘርፍ ለባርቢ ፊልም ለሰራችው ሙዚቃ ቤሊ አይሊሽ አሸናፊ ስትሆን፣ በምርጥ የውርስ የፊልም ጽሑፍ አሜሪካን ፊክሽን አሸናፊ ሆኗል። የሽልማት ስነ ስርዓቱ ፖለቲካዊ መልእክቶችም የተላለፉበት ነበረ። አንዳንድ ታዳሚዎች የኪነ ጥበብ ሰዎች ለተኩስ አቁም የሚል በጋዛ የተኩስ አቁም እንዲደረግ የሚጠይቅ እንቅስቃሴ ደጋፊዎች የሚታወቁበትን ልብስ ላይ የሚጣበቅ ብርቱካናማ ቁልፍ አድርገው ታይተዋል። በናዚ የአይሁዶችን ጭፍጨፋ በተመለከተ የተሰራውና የዓለም አቀፍ ምርጥ ፊልም ዘርፍ አሸናፊ የሆነው ኢንትረስት ዞን ፊልም አዘጋጅ ጆናታን ግሌዘር እስራኤል ጋዛን መቆጣጠሯን ባወገዘበት ንግግሩ እስራኤልም ሆነ ጋዛ ውስጥ ሕይወታቸውን ያጡ ሰዎችን ከአዎንታዊ ሰብአዊ እሴቶቻቸው የመንጠቅ ተግባር ሰለባዎች መሆናቸውን አጉልቷል። ሽልማቱ ከመጀመሩ በፊት ከአዳራሹ ፊት ለፊት በነበረው በጋዛ ተኩስ አቁም እንዲረጋገጥ በጠየቀው የተቃውሞ ሰልፍ ምክንያት እንግዶች ወደ ስፍራው የሚያደርሳቸውን ጎዳና ለመቀየር ተገደዋል። በተመሳሳይ 20 ዴይስ ኢን ማሪፑል የተሰኘው በምርጥ ዘጋቢ ፊልም ዘርፍ አሸናፊ የሆነው ፊልም አዘጋጅ ስላቭ ቸርኖቭ በሩሲያ ከተወረረችው ሀገሩ ዩክሬን ጋር ተያያዥ መልእክቶችን አስተላልፏል። ይህንን ፊልም ባልሰራው እመኝ ነበር የሚል የመጀመሪያው የፊልም አዘጋጅ ሳልሆን አልቀርም ያለው ቸርኖቭ ሩሲያ ዩክሬን እንዳታጠቃ፣ ከተሞችን እንዳትቆጣጠርና በሺዎች የሚቆጠሩ ዩክሬናውያንን እንዳትገድል ማድረግ የሚችል ቢሆን ኑሮ ሽልማቱን አሳልፎ ቢሰጥ በወደደ ተናግረዋል። በአጠቃላይ ከ20 በላይ ሽልማቶች የተሰጡበትን የዘንድሮውን የሽልማት ስነ ስርዓት የመራው መድረክ መሪ የቴሌቪዥን ትርኢት አቅራቢው ጂሚ ኪሜል ሲሆን ታዳሚውን በጨዋ ደንብ ሲያዝናና አንዳንዴም በነገር ሸንቆጥ እያደረገ አምሽቷል። ራቁቱን መድረክ ላይ የወጣው ጆን ሲናን ጨምሮ ረዳት የሽልማት ስነ ስርዓት አቅራቢዎችና ሸላሚዎች ጣል ባደረጓቸው አስቂኝ ክዋኔ ዜናዎችና ቀልዶች ከቅርብ ዓመታት ወዲህ ውጥረት ያልተለየውን የሽልማት ስነ ስርዓት አፍታተውታል። በመቀጠል ደግሞ ኬኔዲ አባተ አጫጭር ስፖርታዊ ሁኔታዎችን ያጋራናል።
ሶስተኛው የአፍሪካ ጨዋታዎች ውድድር አርብ የካቲት 29 ቀን 2016 ዓ.ም በጋና ተጀምሯል። በውድድሩ ላይ ከሚሳተፉ 54 የአፍሪካ ሀገራት አንዷ የሆነችው የኢትዮጵያ ከ20 ዓመት በታች ብሔራዊ ቡድን ቅዳሜ ዕለት ከአዘጋጇ የጋና አቻው ጋር የመጀመሪያ የምድብ ጨዋታውን አድርጎ 1-0 ተሸንፏል። ብሔራዊ ቡድኑ ሁለተኛ የምድብ ጨዋታውን ነገ ማክሰኞ ከኡጋንዳ ጋር በጋናዋ ኬፕ ኮስት ከተማ የሚያደርግ ይሆናል። በዚሁ ምድብ የተደለደሉት ታንዛኒያና ኡጋንዳ በመጀመሪያ የምድብ ጨዋታቸው አንድ እኩል ተለያይተዋል። በየአራት ዓመቱ ከኦሎምፒክ በፊት የሚካሄደው የአፍሪካ ጨዋታዎች ውድድር ዘንድሮ አትሌቲክስ፣ ዋና፣ ብስክሌትና ቴኒስን ጨምሮ በ29 የስፖርት አይነቶች የሚካሄድ ሲሆን ከነዚህም ስምንቱ በፓሪስ 2024 ኦሎምፒክ ላይ የተካተቱ የስፖርት አይነቶች ናቸው። ከአፍሪካ ኦሎምፒክ ኮሚቴዎች ማህበርና ከአፍሪካ የስፖርት ኮንፌዴሬሽኖች ማህበር ጋራ በመተባበር ውድድሩን ያዘጋጀው የአፍሪካ ህብረት መረጃ እንደሚያመለክተው ከ4000 በላይ አትሌቶች በውድድሩ ይፋለማሉ። ከየካቲት 29 እስከ መጋቢት 14 ቀን 2016 ዓ.ም ለ16 ቀናት በጋና 3 ከተሞች በሚካሄደው በዚህ የአፍሪካ ጨዋታዎች ውድድር ላይ ኢትዮጵያ በ9 የስፖርት አይነቶች ትወዳደራለች። ትናንት በሳንዲያጎ በተካሄደው የጎልድ ካፕ የፍጻሜ ጨዋታ የዩናይትድ ስቴትስ ሴቶች ብሔራዊ ቡድን የብራዚል አቻውን በመርታት ዋንጫውን አንስቷል። የሰሜን መካከለኛው አሜሪካና የካሪቢያን እግር ኳስ ማህበር ፌዴሬሽን ኮንካፍ አባላት የሚሳተፉበት የሴቶች ጎልድ ካፕ ወይም የወርቅ ዋንጫ ዘንድሮ እንደ አዲስ የተጀመረ ነው። በዩናይትድ ስቴትስ ሳንዲያጎ በተካሄደው በዚህ የኮንካፍ የሴቶች ጎልድ ካፕ የመጀመሪያ ውድድር ላይ 12 ሀገራት በሶስት ምድቦች ተከፍለው ተሳትፈዋል። ትናንት እሁድ በተካሄደው የፍጻሜ ጨዋታ ሊንዚ ሆራን በመጀመሪያው የጨዋታ አጋማሽ ባስቆጠረችው ብቸኛ ግብ ዩናይትድ ስቴትስ ብራዚልን 1-0 በመርታት የዋንጫው ባለቤት ሆናለች። በሴቶች ብሔራዊ ቡድን ገናና የሆነችው ዩናይትድ ስቴትስ በውድድሩ የምድብ ጨዋታ በሜዳዋ በሜክሲኮ ሽንፈት ቢገጥማትም በስተመጨረሻ ዋንጫውን አንስታለች። ዩናይትድ ስቴትስ ብራዚልን በውድድር ፍጻሜ ስትገጥም የትናንቱ ለአራተኛ ጊዜ ሲሆን የ2004 እና የ2008 ኦሎምፒክን ጨምሮ ከዚህ ቀደም ያደረጓቸውን ሶስት ፍጻሜዎችም ያሸነፈችው ዩናይትድ ስቴትስ ናት። በሚታይበት ከፍተኛ ፉክክር የተነሳ ከሌሎች ሊጎች ይልቅ ተወዳጅ የሆነው የእንግሊዝ ፕሪሚየር ሊግ 28ኛ ሳምንት ላይ ሲደርስ ሶስት ክለቦች ለዋንጫው ይወዳደራሉ። የሳምንቱ የሊጉ ተጠባቂ ጨዋታ በአንፊልድ ሊቨርፑልን ከማንቸስተር ሲቲ አገናኝቶ ጨዋታው አንድ አቻ ተጠናቋል። ምንም እንኳን በአመዛኙ ሊቨርፑል የተሻለ የኳስ ቁጥጥር የነበረው ቢሆንም የአቻ ውጤቱ ከሁለቱ ቡድኖች ይልቅ አርሰናልን ተጠቃሚ አድርጓል። ይህን ውጤት ተከትሎ ቅዳሜ ብሬንትፎርድ ቡድን 2-1 ያሸነፈው አርሰናል በ64 ነጥብ ሊጉን ሲመራ፣ ሊቨርፑል በኩል 64 ነጥብ በግብ ተበልጦ ሁለተኛ፣ ሲቲ ደግሞ ከሁለቱ ቡድኖች በአንድ ነጥብ ብቻ ዝቅ ብሎ ሶስተኛ ደረጃ ላይ ተቀምጠዋል። ሶስቱ ክለቦች ተናንቀው መቀጠላቸው የውድድሩን አጓጊነት ከፍ እንዳደረገው የእግር ኳስ ተንታኞች እየገለጹ ነው። ከአንድ እስከ አራት ባለው ደረጃ ውስጥ በመግባት የሻምፒየንስ ሊግ ቦታን ለማግኘት በሚደረገው ውድድር ደግሞ ከፊት ሆነው የሚፋለሙት አስቶን ቪላ እና ቶተንሃም ትናንት እርስ በርስ ተገናኝተዋል። በ65ኛው ደቂቃ ላይ አንድ ተጫዋች በቀይ ካርድ የወጣበት አስቶን ቪላ በሜዳው 4-0 ተሸንፏል። አስቶን ቪላ ከሽንፈቱ በኋላም አራተኛ ደረጃን ይዞ የሚገኝ ቢሆንም ከቶተንሃም ጋር ያላቸው ልዩነት ወደ 2 ዝቅ ብሏል። ወጥ አቋም ማሳየት የተሳነው ማንቸስተር ዩናይትድ ኤቨርተንን 2-0 በማሸነፍ 6ኛ ደረጃ ላይ ይገኛል። ዓለም በጉጉት ይጠብቀው የነበረው የአንቶኒ ጆሹዋ እና ፍራንሲስ ኑጋኑ የከባድ ሚዛን የቦክስ ፍልሚያ የጆሹዋን ቡጢ መቋቋም የተሳነው ኑጋኑ በሁለተኛው ዙር በዝረራ እጅ ሰጥቶ ተጠናቋል። የቀድሞው የከባድ ሚዛን የዓለም ሻምፒዮን አንቶኒ ጆሹዋ ቅዳሜ የካቲት 30 ቀን በሳውዲ አረቢያ ሪያድ በተካሄደው ፍልሚያ ፍራንሲስ ኑጋኑን በሁለት ዙሮች ሶስት ጊዜ ዘርሮት በማሸነፍ ወደ ክብሩ የመመለስ ጉዞውን አቅንቷል። የ34 ዓመቱ ብሪታንያዊ ጆሹዋ እና የ37 ዓመቱ ካሜሩናዊ የቀድሞ የዩኤፍሲ የከባድ ሚዛን ሻምፒዮን ፍራንሲስ ኑጋኑ ባደረጉት ግጥሚያ ከፍተኛውን የማሸነፍ ቅድመ ግምት ጆሹዋ ቢያገኝም ውድድሩ ግን በቀላሉ እንደማይጠናቀቅ ብዙዎች ገምተው ነበር። ሆኖም የጨዋታው አያያዝ ያላማረው የቡጢው ዳኛ ከሁለተኛው ዙር የዝረራ ቡጢ በኋላ አሸናፊነቱን ለጆሹዋ ሰጥቶ ውድድሩን ለማስቆም ተገዷል። ለመፋለም ነው የመጣሁት፣ አሁንም ተመልሼ ዝግጅቴን ቀጥላለሁ፣ ከዚያ ጊዜው ሲደርስ ለፍልሚያ እመለሳለሁ ሲል የኦሲክ እና የፊዩሪን አሸናፊ ለመግጠም የሚጠባበቀው ጆሹዋ ተናግሯል። ጆሹዋ ለቀጣዩ ድል መራቡን በመግለጽ አስተያየት የሰጠው ቀጣዩ ተፋላሚው ሊሆን እንደሚችል የሚጠበቀው ታይሰን ፊዩሪ በተመልካቾች ስፍራ ላይ ሆኖ እየተከታተለው ሳለ ባደረገው ንግግር ነው። የጆሹዋ አስተዋዋቂ ኤዲ ሄርንም እንዲሁ እባክህ አሌክሳንደር ኦሲክን አሸንፍ፣ ምክንያቱም የምን ጊዜም ትልቁን ፍልሚያ ታገኛለህ በማለት ለታይሰን ፊዩሪ መልእክት አስተላልፏል። ሮይተርስ እንደዘገበው ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥር ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን አድማጮቻችንና ተመልካቾቻችን። መልካም ምሽት ይሁንላችሁ።